Radio Station. Radio Sydväst, 88.9 Stockholm.
Vill du också höras på Stockholms starkaste närradiosändare? Välkommen till oss på Radio Sydväst. Läs mer på vår hemsida www.radiosydväst.se.
Från toppen av Bredängs TV-torn, 138 meter över havet, din närmaste radiostation. Radio Sydväst.
የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ጤና ይስጥልኝ ውድ አድማጮቻችን፣ እነሆ የኢትዮጵያ ድምጽ ሬዲዮ ዛሬም ሳምንታዊ እሁድ ፕሮግራሙን ይዞ ቀርቧል። በዛሬው ፕሮግራማችን እንግዲህ እንደተለመደው ሳምንታዊ የሆኑት ፕሮግራሞቻችን ዜና እንዲሁም ከዚህም ከዚያም የሚኖሩን ሲሆን በዛሬው ፕሮግራማችን የአቶ አንዳርጋቸው ጽጌን ባለቤትም ይዘንላችሁ በቀጥታ በስልክ እንቀርባለን። ከኢትዮጵያም የስልክ መስመራችን እንደተሳካልን ውይይቶች ይኖሩናል በቀጥታ ከኢትዮጵያ። ሌሎች እንግዲህ አንድ አድማጫችን እመነኝ ይባላል አነጋግሮን ነበር። ዛሬ ልኮልናል ምን እንደሚያስብ ምን እንደሚመኝ አጥር ያለች ጽሑፍ ልኮልናል። እኛም ይሄንን ጽሑፍ አድማጭ እንዲሰማው ስላልን የእመነኝን ጽሑፍ አጥር ያለች ጽሑፍ እናቀርብላችኋለን። እመነኝ የሚለው የኢትዮጵያ ድምጽ ሬዲዮ እነዚህን ቢሰራ ነው የሚለው። ለማንኛውም እናቀርብላችኋለን። እንግዲህ ከዚህ በተረፈ ደግሞ ማዝናኛ ልዩ ልዩ ዘመናዊና ሀገር ባህል ሙዚቃዎችን ይዘንላችሁ የቀረብን ሲሆን እንግዲህ ግሩም ምን ትላለህ?
እንግዲህ ያው እንደተለመደው ዛሬ ደግሞ ያለ ማንጫ የፍጻሜ ቀን ከመሆኑ አንፃር
አይደል
ወደ ኋላ ላይ ማናላት መኮንንን
እንደውላለን
ደውልና ስለሚኖረው ፍጻሜ ጨዋታው ተመለከተ አንዳንድ ነገሮችን እንነጋገራለን።
እንግዲህ ወዳን ማጥቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ መተማመን ፕሮግራማችንን እንደተለመደው በሙዚቃ በመጀመር እቺን ሙዚቃ ጀባ እንላችኋለን።
Jalo, magay, jalo, magay, jalo. ጠናስተልን አርማጭቻችን እንደምሰነበታችሁ ይህ ከዚህም ከዚያም የተሰኘ ክፍለ ጊዜ ነው። ለዛሬ ያለን ከዚህም ከዚያም ክፍለ ጊዜ ከዚህ ቀጥሎ ይቀርባል። በየቀኑ በ24 ሰዓት ውስጥ ኩላሊታችን 190 ሊትር ያህል ደም ያጠራል። ሰውነታችን 190 ሊትር ያህል ባይሸከምም በሰውነት ውስጥ የሚዘዋወረውን ደም በደምሩ ተመላልሶ የሚያጠራው ማለት ነው። ኩላሊታችን ትልቁ ስራው ደምን ማጣራት ብቻ ሳይሆን በሰውነታችን ውስጥ ያለው ማያስፈልገው ናይትሮጅን እንዲሰባበርና የጨውና ውሃ የመመጠን ስራ አለው ወይም ሚዛናዊ እንዲሆን ያደርጋል። እንደ አውሮፓውያን አቆጣጠር 1949 ዓመተ ምህረት ከአሜሪካ ከተላለቆቹ መኪና አምራች የሆነው ክራይስለር የመጀመሪያው የመኪና ሞተር ማስነሻ ቁልፍ ሰርቶ እንደወጣ ይነገራል። ቀደም ባሉ ጊዜያት የመኪና ሞተሮች ለማስነሳት የመኪናውን የተወሰነ ክፍል ማሽከርከር ወይም በሚጫኑ ቁልፎችን በመጫን የመኪናውን ሞተር ለማስነሳት ይቻል ነበር። በኢትዮጵያ በጣሊያን ሁለተኛው ወረራ ጊዜ የገቡ የጣሊያን መኪናዎችን በድሜ ብዛት በገመድ የመኪናውን ክፍል በመጠምጠምና በማሽከርከር ሞተሩን ማስነሳስና የቅርብ ትዝታ ለብዙዎቻችን ለመኖሩ አልጠራጠርም። ኢንዶኔዥያ በእስያው ክፍለ ዓለም የምትገኝ ሀገር ናት። በዓለም ከምትታወቅበት አንዱ አብዛኛው የሀገሪቷ ክፍል በደሴት የተከፋፈለ መሆኑ ነው። ኢንዶኔዥያ 1,904,569 ስኩዌር ኪሎ ሜትር የቆዳ ስፋት ቢኖራትም የሀገሪቱ የቆዳ ስፋት 117,508 ደሴቶችን ጭምር ያካተተ ነው። በሁለተኛ ደረጃ የፊሊፒንስ 298,170 ስኩዌር ኪሎ ሜትር የቆዳ ስፋት ያላት ቢሆንም 17,170 ደሴቶችንም በግዛቱ ያጠቃልላል። ለአውድቅ በሽታ ወይም በእንግሊዝኛ አጠራር ኤፒለፕሲ ለሚጠቁ ሰዎች የሚሰጠው መድኃኒት ያለ እጽ መኖር ለማይችሉ ሰዎች የእጽ ፍላጎታቸውን ለመቀነስ እንደሚረዳ የአንድ የአሜሪካ የመድኃኒት ጠበብት 142 አሜሪካውያን ላይ ባደረገው በጎ ፈቃደኝነት ጥናት ለማረጋገጥ ችሏል። አንድ እንግሊዛዊ የጓሮው አትክልተኛ የድንችና የቲማቲም ዘር በማጣቀል በአንድ ስር እንዲበቅሉ በማድረጉ የተሳካ ውጤት ከማስገኘቱም በላይ የቲማቲምና የድንቹ የምግብነት ይዘት ወይም የሚጠበቅበትን ውጤት ምንም ያህል እንዳልቀነሰ ወይም እንዳልተቀየረ ነው። የአንድ የጎልማሳ ሰው ልብ በደቂቃው 70 ያህል ይመታል። በእያንዳንዱ የልብ ምት ማለትም በየሰኮንዱ ልብ 70 ሚሊ ሊትር ደም ከልብ ወጥቶ ወደ ሌላ ሰው የሰውነት ክፍል እንዲሰራጭ ያደርጋል። ይህም በደቂቃ 4.9 ሊትር ወይም በልብ ውስጥ ይተላለፋል ወይም ወደ ሌላው የሰውነት ክፍል ይሰራጫል። ፈረንሳዊው የስነ ልቦና ሊቅ አልፍሬድ ብሊንት አይኪው በሚል ስያሜ የሚታወቀውን የእውቀት መመዘኛ ሻሽሎ እንደ አውሮፓውያን አቆጣጠር 1904 ዓመተ ምህረት አቀረበ። አይኪው ሲተነተን ኢንተሊጀንት ኮቲየንት ማለት ነው። የአይኪው ወይም የመመዘኛ ፈተና በተለይም በትምህርት ላይ ችግር ለነበራቸው ህጻናት የእውቀት ችሎታ በመመዘን ልዩ ትምህርት እንዲሰጣቸው ነበር የዘመኑ የአይኪው አስፈላጊነት። አድማጮቻችን ለዛሬ የነበረን ከዚህም ከዛም ቀደም ብላችሁ ተደምጡት የነበረው ነው። ሳምንት በተመሳሳይ ዝግጅት እስከምንገናኝ ከኢትዮጵያ ድምጽ ጋር እንደምትቆይ ተስፋ ያርኩ እንሰናበታችሁ። ዮሴፍ ነኝ።
Vamos.
አድማጮቻችን በመድቢያው ፕሮግራማችን ላይ እንደገለጽንላችሁ ከዚህ በመቀጠል ደግሞ እመነኝ ነኝ በሚል የብዕር ስም ነው ብለን ነው የምንገምተው ስም አንድ አድማጫችን የጻፈልንን መልእክት እናሰማችኋለን። ጤና ይስጥልኝ አህመድ፣ እንደምን ሰነበታችሁ? ባለፈው ሰኞ በስልክ ባነሳነው ጉዳት ዙሪያ እስቲ ባጭሩ ላውጋችሁ ብዬ ይችን አጭር ጽሑፍ ልኬልሃለሁ። በመጀመሪያም መደበኛ የሥራ ጊዜን ተሻምቼ ቢሮህ ድረስ ደውዬ ላነሳሁብህ ሀገራዊ ጉዳዮች ትኩረት ሰጥተህ በማዳመጥህና ከዚያም በማለፍ ይህንን ጉዳይ አድማጭ ቢሰማው የተሻለ ነው ብለህ ላቀረብከው ሐሳብ እግዚአብሔር ያክብርልኝ። ከጊዜ ጊዜ የሀገራችን የፖለቲካ ማህበራዊና ኢኮኖሚያዊ ችግሮች እየባሰበትና በተለይም ባለፉት ሳምንታቶች በሰላማዊና አሊያም በማንኛውም መልኩ ያለውን አምባገነን መንግስት ለመጣል የሚንቀሳቀሱትን ኃይሎች በማፈን በማሰርና በመግደል የሚደረገው እንቅስቃሴ እኛ ኢትዮጵያውያኖች በአገራችን ጉዳይ የተለየ ትኩረት እንድንሰጥ አስገድዶናል። አሁን በአለው የዓለም ኢንፎርሜሽን ቴክኖሎጂ የፖለቲካ ርዕዮተ ዓለም መለዋወጥና ግሎባላይዜሽን የተነሳም እኛ በውጭ የምንኖር ኢትዮጵያውያኖች ለሀገራችን የምናደርገው አስተዋጽኦ ቀላል የሚባል አይደለም። ነገር ግን ይህ የሀገራችን ወቅታዊ ጉዳይ ደግሞ በግለሰቦች ወይም በጥቂት ቡድኖች መፍትሄ የሚገኝለት ሳይሆን ከላይ ባነሳናቸው ጉዳዮች እጅግ ጠንከር ያለና አሳሳቢም በመሆኑ ያ ሁሌ የኢትዮጵያ ኮሚኒቲ መቼ ነው እንደገና የሚመሰረተው ብለን በስራም በመገናኛም አሊያም በመዝናኛ ስፍራዎች የምናነሳው ጉዳይ አስፈላጊና ጊዜ የማይጠይቅ እየሆነ የመጣው። በርግጥም በሀገራችንም አንድ አባባል አለ፣ ጦጣ መጀመሪያ መቀመጫይን አለች አይደል የሚባለው። በተለይም ከትላንት ዛሬ በአገራችን የባሰበት ለመጣው በደልና ጭቆና በዋናነት አሁን የሚመራው የወያኔ መንግስት ተጠያቂ ቢሆንም በብዙ የፖለቲካና የማህበራዊ ጉዳይ ሰዎች ከሚጠቀሱት ሌሎች ምክንያቶች ደግሞ የፖለቲካ ድርጅቶች የተለያየ የፖለቲካና የፖሊሲ አቋም ቢኖራቸው በሀገራዊ ጉዳይ በአንድ ላይ ሆኖ አለመስራት ሲሆን ለነዚህ ጉዳዮች ክስተት ደግሞ በውጭ የሚኖሩ ኢትዮጵያውያኖች በሚኖሩበት ሀገር በኮሚኒቲ አለመደራጀት የበኩሉን ድርሻ እንዲወጣና በሀገራዊ ጉዳይ ላይ አብረው እንዳይሰሩና ሰፊ ልዩነትን እንዲፈጥሩ የራሱን አስተዋጽኦ አርጓል የሚባለው። ሆኖም እነዚህ ነገሮች ሲነሱ ደሞ በውጭ የሚኖሩ ኢትዮጵያኖች አንዲት ሉዓላዊና የሰዎችን ግለሰባዊ መብትን የምትጠብቅ ኢትዮጵያን እስከፈለግንና እስከምንበት ድረስ ለዚህ ላነሳናቸው ጉዳዮች መሰረት ሊጥል የሚችለው በውጭ የምንኖር ኢትዮጵያኖች የኢትዮጵያን ኮሚኒቲ በመስረት አሊያም በማጠናከር ነው። ሆኖም ይህ በተግባር ሲቀየር እጅግ በጣም ቀላል ባይሆንም ሀገራችን ካለችበት ቀውስና አሳዛኝ ሁኔታ ለመውጣት ደሞ የኛ አንተ ትብስ አንተ ተባብለን ጠንክረን መውጣት ስንችል ነው። ምናልባት የኛ በዚህ አካሄድ መግፋት በሌላው ዓለም ለሚኖሩ ኢትዮጵያኖች ጥሩ አርአያ መሆንም ነው። ስለዚህም የኢትዮጵያ ድምጽ ሬዲዮ ሰፊ የሆነ ጊዜን በመስጠትና በስዊድን የሚገኙ የሲቪክ የፖለቲካ ድርጅቶች የሃይማኖት ተቋማትንና ሌሎች ጉዳይ የሚመለከታቸውን ክፍሎች በመጋበዝና የውይይት መድረክ በመፍጠር የተጠናከረ የኢትዮጵያ ኮሚኒቲ መመስረት ጊዜው የሚጠይቀው ጉዳይ ነው። ወደፊት ጉዳዩን በዝርዝር እስክንመጣበት ጊዜ ድረስ እኔስ በግሌ ምን ድርሻ ላበርክት የሚለውን በማስታወስ አህመድ ልሰናበትህ። በገባውልህ ቃል መሰረትም የኢትዮጵያ ድምጽ ሬዲዮ ጋዜጠኞች ለስራቸው የተቃና እንዲሆን በዘመናዊ ኤዲቲንግ ሶፍትዌርና ኔትወርክ ማደራጀት፣ ኢሳትን በገንዘብ መደገፍና የኢትዮጵያ ማህበረሰብ በስዊድን የሚደራጅበትን መንገድ መፈለግና ለዛም ከበቃን ማህበረሰቡን በዘመናዊ የኢንፎርሜሽን ማህበረ ድረገጽ ማገናኘት ነው። አድማጮች እስቲ እናንተም በዚህ ጉዳይ ከቤተሰብ ከጓደኛና ጉዳዩ የመለከታቸዋል ከመትሉት ጋር ተወያይተን ወደ መፍትሄ እንምጣ። እመነኝ ነኝ ድል ለኢትዮጵያ ህዝብ ቸር ያሰምብተን ይላል ይሄ ወዳጄ። እንግዲህ እመነኝ እንደምታዳምጥ 100% እርግጠኛ ነኝ። ይሄንን ደብዳቤን ከመጻፍ በፊት እንዳልከው በደብዳቤው ላይ እንዳልከው በስልክ ደውለ አነጋግረናል ተነጋግረናል። በኔ በኩል ወይንም በኢትዮጵያ ድምጽ ሬዲዮ በኩል በጣም በጣም የሚያስደስተን የጠየቅናቸው ለህዝብ ያቀረብናቸው ጥያቄዎች መልስ ያገኙልን ነው። ከነዚህም አንዱ ለሬዲዮኑ በቴክኒክም በተለያዩ ሙያዎች ችሎታ ያላችሁ እርዳታችሁን ለግሱን ለሚለው ነው። በዚህ በጠየቅነው ጥያቄ መሰረት አንዱ መላሽ አንተነህ በዚህ ደብዳቤ ላይ ቃል በገባው መሰረት በዘመናዊ ኦዲቲንግ ሶፍትዌር እና ኔትወርክ ኢትዮጵያ ድምጽ ሬዲዮን ለማደራጀት ኢትዮጵያ ድምጽ ሬዲዮ ጓደኞች ለስራቸው የተቃና እንዲሆን ባልከው መሰረት እንግዲህ በቅርብ ጊዜ በአካል ተገናኝተን ይሄንን ስራ ላይ እንደምታውል ምንም ጥርጣሬ አይኖረንም። ለኢትዮጵያ ድምጽ ሬዲዮ ይሄ ደስ የሚልና የሚያኮራ ነው። አጋር ስናገኝ ደስ ይለናል። ለስራችን መቃናትም ትልቅ አስተዋጽኦ ያደርጋልና እንግዲህ የተናገሩት ከሚሞት የወለዱት ይሞት ነው የሚሉት አለ ያገራችን አባባላን እንደ ግሩም እንደዚህ የሚባል አባባል አለ አይደል? አዎ። እና አንተም ቃል እንደምትጠብቅ ባለም ተስፋነን ይሄንን በዘመናዊ ኦዲቲንግ ሶፍትዌር እና ኔትወርክ ሬዲዮን ሰራተኞች አደራጃለሁ ያልከውን በጉጉት እንጠብቃለን። በቅርብ ጊዜ እንገናኛለን። ሌላው እንግዲህ ያልከው ኢሳትን በገንዘብ መደገፍና የኢትዮጵያ ማህበረሰብ በስዊድን ለሚለው ነው። በመጀመሪያ ኢሳትን በተመለከተ የዓላማ አጋር ነን ለኢሳት። ኢሳት ከኛ በጣም በጣም እጅግ በጣም ትልቅ ነው። ያንን እንደምትደግፍ ባለሙሉ ተስፋ ነን። በገባው ቃል መሰረት ድጋፍ እንደምትሰጣቸው እርግጠኛ ነን። ለነሱ የምትሰጠው ድጋፍ ለኢትዮጵያ ሕዝብ በሙሉ እንደሚሰጥ ነው የምንቆጥረው። የኢትዮጵያ ድምጽ ሬዲዮም የኢትዮጵያ ሕዝብ ክፍል አንዱ እንደመሆኑ መጠን ለዛ የደረሰው ድጋፍ ለኛም እንደደረሰ ነው የምንቆጥረው። በርታበት። የኢትዮጵያ ማህበረሰብ በስዊድን የሚደራጅበትን ዋናው ነጥብን በተመለከተ እስከሚገባን ድረስ የኢትዮጵያ ማህበረሰብ በስዊድን የኢትዮጵያን ኮሚኒቲ ለማደራጀት የተለያዩ ስብሰባዎች እየተደረጉ ናቸው። ኮሚቴም አለ፣ ይሄን የሚያጠናክር ይሄን የሚሰራ ራሱን የቻለ። በኢትዮጵያ ድምጽ ሬዲዮም በተለያየ ጊዜ ቀርበው ስለ ኮሚቴው ስለ ዓላማው ክሰፋ ያለ መግለጫ ሰጥቷል። ያንተም ፍላጎት የብዙም ኢትዮጵያዊ ፍላጎት ይሄ የኢትዮጵያ ማህበረሰብ ወይም የኢትዮጵያ ኮሚኒቲ እንዲቋቋም መሆኑን እኛም እንረዳለን። ይሄ የእያንዳንዱ ኢትዮጵያዊ ፍላጎት እንደሆነ እኛም እናምናለን እና በቅርብ ጊዜ ይሄ ኮሚኒቲ ተቋቁሞ ስራ አስኪያጁን አስተዋውቆ ስራውን እንደሚጀምር ባለሙሉ ተስፋነን። ለዚህም የሚደረገውን አስተዋጽኦ በሙሉ የኢትዮጵያ ድምጽ ሬዲዮ ወደፊትም ከዚህ በፊትም አድርጓል፣ ወደፊትም ለማድረግ ወደ ኋላ አይልም። አንተም እንግዲህ በተነሳሳህበት ዓላማ መሰረት ወደፊት በመግፋት ይሄንን በስራ ላይ እንደምታውል ባለሙሉ ተስፋነን። እመነኝ እንግዲህ ሰሞኑን ደውልልን፣ ያው ደውልልኝ፣ እንገናኛለን። ከጠቅላላ የሬዲዮ ሰራተኞች ጋር አስተዋውቅህና በዘመናዊ ኤዲቲንግ ሶፍትዌር እና ኔትወርክ አደራጃለሁ ያልከውን ስራ በቅርብ እንደምትጀምር ባለሙሉ ተስፋ ነን። እመነኝ፣ በጣም እጅግ በጣም እናመሰግናለን።
ሰራለች አይት ቤትን በልታ አብዳለች ሰራለች ድመት እንድትመጣ ትገላገላለች ረበረው አረገደይ ረገደ የኢትዮጵያ
ሃሎ?
አቤት።
ተናስተልኝ።
ተናስተልኝ።
አድማጮቻችን በመግቢያ ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋራ ወይዘሮ የምስራች ኃይለ ማርያም ይገኛሉ። በዛሬው ከሳቸው ጋር ወይዘሮ የምስራች የአቶ አንዳርጋቸው ጽጌ ባለቤት ናቸው። ከሳቸው ጋራ ስለ አቶ አንዳርጋቸው ጽጌ ጉዳይና እንዲሁም እሳቸው ራሳቸው እንደሚሰማቸው አጠር ያለ ውይይት እናደርጋለን። በቅድሚያ እኔ መቤት በጣም እጅግ በጣም አመሰግናለሁ። እውነት ለመናገር አቶ አንዳርጋቸው ስማቸው ኢትዮጵያ ውስጥ ስም ሲያወጡ አንዳንድ ጊዜ እንደ መልአክ ይታያቸዋል መሰለኝ። ተበታትኑ የነበረውን ኢትዮጵያዊ አንድ ያደርጉ የተነሱ ይመስላል። ሰሞኑን ባየነው ሁኔታ እንደተረዳ ነው ከሆነና ወይዘሮ የምስራች ያቶ አንዳርጋቸውን መያዝ እንዴት ነው ያወቁት?
እኔ ሰማሁት አንድ አራት ቀን ከቆየ ወዲህ ነው። እሱ የተያዘው በጁን 23 ላይ ነበረ፣ በሰኞ ቀን ማለት ነው። እኔ የሰማሁት አርብ ዕለት ነው።
እንዴት ነው የሰሙት?
ወንድሙ አቶ ጽጌ አቶ ብዙነ ጽጌ ነው የነገረኝ። ስልክ ደውሎ በየመን ውስጥ ተይዘዋል አለኝ። ምን እንደሆነ በደንብ አልገባኝም ነበር መጀመሪያ ሲነግረኝ፣ ምክንያቱም ስለ የመን ከኢትዮጵያ ጋር እንዲህ አይነት ኮኔክሽን ያላትም አልመሰለኝም። በዛ ላይ በየመን ደግሞ ትራንዚት ነበር የሚያደርገው። ስለዚህ ምንም አይነት ከየመን ጋር ግንኙነት ይኖረዋል ብዬ አላሰብኩም። ስለዚህ መጀመሪያ ላይ ላምንም አልቻልኩም እና ከሁለት ቀን በኋላ ቅዳሜና እሁድ እነሱ አይሰሩ ነበረ የመኔዎቹ ማለት ነው። ስለዚህ ሰዎችንም ማግኘት አልቻልንም። እሁድ ዕለት ነው እዛ ካሉት ኮንስለት ጋር ስነጋገር ያው እዛ መጥፋቱን በየመኒ ሳና ኤርፖርት መጥፋቱን ያኔ ነው ኮንፈርም ያረኩት ለራሴ ማለት ነው።
ምን አሏችሁ ግን ስትጠይቋቸው? የየመንን ተወካዮች ኢንግላንድ ለንደን ያሉትን ጠይቋቸው ምንድን ነው የሰጧችሁ መልስ?
ለንደን ያሉትን እና ብዙነህ አራት ቀን የነሱ ቢሮ ውስጥ ነው ማለት ይቻላል አብረን ቁጭ ያል ነው። እና እነሱ ያው መጀመሪያ ላይ ብዙም ያወቋል መሰለንም እነሱ ካየናቸው
ከሁኔታቸው
የተገናዘብ ነው ብዙም የሚያውቁት ነገር ያላል መሰለንም። ከዛ ወዲህ ግን ያው አንዳንድ እነሱ የሚያውቁነት ስለሆኑ በራሳቸውን በግልም በሆንም ስልክ ምናምን ሲደውሉ እንግዲህ ከዛ ወዲህ ያውቀው ይሆናል። ግን ያው ለእኛ እንደዛ አይነት ነገር ምልክት አልሰጡንም። እና ቀን ቀን እየሄድን እዛ የምንለምነው የነበረው ወይ አለ ወይ የለም በሉን ነበረ። ምክንያቱም ሁለቱንም ሊናገሩ አልፈለጉም። እና እሱ ነበረ ትልቁ ችግር። ምክንያቱም የጠፋው ያው ሳና ኤርፖርት ውስጥ ነው። ሳና ኤርፖርት ውስጥ ከጠፋ የየመን ኦቶሪቲስ ብቻ ናቸው ሊይዙት የሚችሉት። ሌላ ሰው ሊይዘው አይችልም በዛ ኤርፖርት ውስጥ ማለት ነው። ስለዚህ እነሱ አሁን እኛ ጋ ነው ወይም አሁን እኛ ጋ አይደለም የሚል አይነት መልስ መስጠት ግዴታ ነበረባቸው። ግን ለአስር ቀን ሙሉ ሳይሰጡ ነው የቆዩት ማለት ነው።
በመጨረሻ ወይዘሮ የምስራች በመጨረሻ የአቶ አንዳርጋቸውን መያዝ ሲሰሙ ልጆቹ አሉ እንግዲህ ለልጆቹ ምን ብለው ነገሯቸው? ምን አሏቸው?
ለልጆቹ እስካሁን ድረስ አልነገርኳቸው። እንዴትም ብዬ እንደምናገርም አላውቅም።
የስንት ዓመት ልጆች ናቸው?
7 ዓመት ትልቋ እሷ አሳድጓታል 14 ዓመቷ ነው። ሁለቱ መንታዎቹ 7 ዓመት እና ሰው እስካሁን ድረስ አልነገርኳቸው። እና እንግዲህ አሁን በጣም እየከበደ ነው የሚመጣው። እስከ መቼ ይሄንንም መናገር እንደማልችል አላውቅም። ኦገስት ላይ ይጠብቁታል። ኦገስት ላይ ሆሊዴ አለን እና ያን ጊዜ እንግዲህ የግድ አንድ አይነት ነገር መናገር አለብኝ።
አቶ አንዳርጋቸው የመን የመሄድ ከዚህ በፊት ሄደው ችግር ገጥሟቸዋል? ከዚህ በፊት ሄደው ነበረ? ምንድነው ምክንያቱ? የመኖች ምንድነው ከአቶ አንዳርጋቸው ላይ ያላቸው የመኖችን በተመለከተ?
የመኖች እኔ ምንም ነገር ያላቸው አይመስለኝም። አይ ቲንክ ይሄ ሁሉ የመጣው ከኢትዮጵያ ነው ብዬ ነው የማምነው። እንደሚመስለኝ ከሆነ ኢትዮጵያኖቹ ያው የሆነ ስሞች የስም ዝርዝር ሰጥቷቸዋል እነዚህ ሰዎች ይፈልጋቸዋል ብለው እና እነሱ በዛ መሰረት መሰለኝ እንጂ የተመረጡት የመኖች ምንም አይነት ካንደርጋቸው የሚፈልጉት ወይም ደግሞ ጥያቄ ያላቸው አይመስለኝም።
ወይዘሮ ምስራች ይሄን ነገር ከሰሙ በኋላ ምንም ቢሆን ምንም አቶ አንዳርጋቸው እንደሰማ ነው የእንግሊዝን ፓስፖርት ዜግነት ፓስፖርት ይዘዋል። ይሄንን በተመለከተ የእንግሊዝ መንግስት ጋር ያደረጉት ሙከራ አለ?
ኦያ አው 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 ሳና ደወልን ስንል የዩኬ ኤምባሲ ነው በሳና የሚገኘው የዩኬ ኤምባሲ ጋር ማለት ነው። ከነሱ ጋር ያው የግንኙነት ፈጠርን። ከዚህም ደግሞ ፎሬን ኦፊስ ለንደን ያለው ፎሬን ኦፊስም ጋር ግንኙነት ፈጥረናል። አሚን ማለቴ እኔ እንግዲህ እኔ ደግሞ ሳውቅ ነው እንጂ ከዛ በፊት አቶ ፍቄ ኮንታክቱ ፈጥሮ እሱ ነገሮችን እየተከታተለ ነበረ። እኔም ያው ሲነግረኝ ቶሎ የሚፈታ ነበር የመሰላቸው መጀመሪያ ላይ ምክንያቱም
እንግሊዞቹ
ኑሩ አምጥቶ ያባስነ ብዙነህም ቶሎ የሚፈታ ስለመሰላቸው ነው ለኔም ያልነገሩኝ። እኔም ደግሞ ትራቭል ስለማረክ ስለነበረ እስከምመለስ ተሰብቆ ነው። እና አንዴ እንትን ካልኩኝ እኔም ግንኙነት ከፈጠርኩኝ ወዲ ያው ከኔ ጋር ነው ማለት ነው ግን ማለት የጀመርነው እና እነሱ ያው እየተከታተሉ ነበረ ነገሩ ሲሪየስሊ ወስደናል ነበር የሚሉት እና በዛ መሰረት ያው እነሱም አንድ አይነት መልስ ከየመን እስከሚያገኙ ድረስ ወደ ኢትዮጵያ መዞር ያው አልቻሉም ማለት ነው። ምክንያቱም ምንም አይነት የሚጠቁም ነገር ስላልነበረ ወደ ኢትዮጵያ ሄዷል የሚል ነገር።
ኢትዮጵያ ከመሄዳቸው ከታወቀ በኋላ እንግሊዞች ምን አደረጉ? አንድ ዜጋቸው በሌላ ታፍኖ ሌላ ሀገር ሲወሰድ ምን አሉ?
እንግዲህ አሁን እኛ እስካሁን ከሚነግሩን ልዩ ልዩ አይነት በሚኒስቴሪያል ሌቭል እና በሚኒስቴሪያል ሌቭል ስብሰባዎች እያካሄዱ ያው እንግዲህ ኮንስለር አክሰስ ለማግኘት ነው የሚሞክሩት ያሉት። ኮንስለር አክሰስ ማለት እነሱ ሄደው ደህንነቱንና በደንብ መያዙን የሚያረጋግጡበት ማለት ነው። እና እንደሱ አይነት ነው የመጀመሪያ ስቴፕ ማድረግ ያለብን ብሎ የሚነግሩን እና አሁን እሱን ለማግኘት ነው እንግዲህ ትግሉ። እስካሁን ድረስ ማንም ሰው ያየው ሰው የለም። የት እንደተያዙት እና ሎኬሽኑን ማንም ሰው የሚያውቅ የለም። እና ሁለቱን ነገሮች ለማወቅ ነው አሁን ሙከራው።
ከተያዙ በኋላ ስለሳቸው መያዝና በቴሌቪዥን በኢትዮጵያ ቴሌቪዥን ኢንተርቪው ተደርገው ነበር። አጥር ያለ ኢንተርቪው አይተውታል እሱን?
አይቻለሁ። መጀመሪያ
ምን ተሰማሁት?
መጀመሪያ ላይ ሳይው ማየት ማልቻልኩም ቤዚክሊ እና ግን ሁለተኛ ዙር የግድ በተርጎም ምናምን ስለነበረብኝ ለሌሎች ሰዎችም አየሁት። በጣም ደክሞታል ያስታውቃል። ትንሽ ተቆጣ ቆለም ይመስላል። ግን ስፒሪቱ አይ ቲንክ እንዳለ ይመስለኛል።
ኢትስ ስቲል ሃይ።
አዎ የሚናገራቸው ነገሮች እኔ ማቀው አንደርጋቸው የሚናገራቸው ነገሮች ናቸው። ከዛ ምንም ነገር የተለየ ነገር አላየሁም።
በነገራችን ላይ ኢትዮጵያኖች ያንን አናላይዝ አድርገው የአቶ አንደርጋቸው ጽጌ የኢቲቪ ቪዲዮ እንደመረመር ነው ከሆነ ሊያነቡት ይገባል የሚል አውጥተዋል። ዳዊት ከበደ ወየሳ የሚባልና እኛም ደጋግመን አውጥተን እንትን አንብበናል በግላችን። የሰውየው ስፒሪት እርሶ እንዳሉት ስቲል ጠንካራ ነው። ሪሊ ብዙ ኢትዮጵያኖች እንኮራባለን ለማለት የበቁትም እንደዚህ አይነት አደጋ ውስጥ ገብቶም አላማውን የሚያምንበትን ወደ ኋላ ማይል ጀግና አድርገው ነው የሚሉት። እርስዎ ምን ተሰማዎት? በእውነት
እሱንም እኔም እሱን በደንብ መስማማበት ነገር ነው። እንደዛም ነው ፊል ያደረኩት። ይህ ነው ላይክ እንዳልኩት መጀመሪያ ላይ እዛ ማየቴ በጣም የሚያስደነግጥ ነገር አለው፣ በጣም የሚያናድድ ነገር አለው፣ የሚያሳዝን ነገር አለው፣ የሚያስለቅስ ነገር አለው። ግን እሱም ሆኖ ይህ ነው ላይክ ቀስ ብሎ ደግሞ ከእንደገና እና ከእንደገና ሲታይ የሚናገራቸው ነገሮች በሙሉ እኔ ይሄ ነው ከእኛም ጋር የሚናገሩ ነገሮች ናቸው። there was nothing እዛ ውስጥ you know like አዲስ ነገር የሆነ ወይም ደግሞ you know ቀስም የተሰበረበት ነገር አይነት ነገር of course you know like clip ነው ያየ ነው። ግን ቢሆንም እኔ በጣም ትልቅ እምነት አለኝ።
ወይዘሮ የምስራች አናሊሲሱን አም ሹር አንብቦታል ብዬ ገምታለሁ። ግን ቢያነቡት ሪሊ ይሄ የሚባለው መንፈሰ ጠንካራ ነው አንዳርጋቸው የሚባለውን እዛ ላይ በእነዚህ አናሊስቶች አስተያየት የተጻፈውን ለመረዳት ይቻላል። ከኢትዮጵያኖች ምን ይተብቃሉ ወይዘሮ የምስራች? እያንዳንዱ ኢትዮጵያ እኔ ኢትዮጵያዊ ነኝ። አንዳርጋቸውን በተለያዩ ምክንያት አይቻቸዋለሁ አቃቸዋለሁ። ባላቃቸው እንኳን ኢትዮጵያዊ ነኝ። ለhuman rights ለሰው ልጆች መብት መከበር አምናለሁ የሚል አንድ ተራ ኢትዮጵያዊ ነኝ። የድርጅት አባል ባልሆንም ምንም ባልሆን ፖለቲካቸውንም ልከተልም ላልከተልም ይችላል ላምንበትም just በኢትዮጵያዊነቴ እንደኔ ላሉት እንኳን ኢትዮጵያኖች ምን ይላሉ? ምን ማድረግ አለብን?
እንግዲህ አሁን ትልቁ ነገር ሁልጊዜ ምንድነው እኔ ፖለቲካ አልወድም እኔ የፖለቲካ የፖለቲካ ሰው አይደለሁም ምናምን የሚል አይነት አረፍተ ነገር አስ ኢትዮጵያንስና ኢትዮጵያዊ ሆነን በኢትዮጵያ ውስጥ ስለ ኢትዮጵያ እየተደረሰች ለኢትዮጵያ ስለ ችግርተኛው ስለ ሁሉ ነገር ስላለው አቢዩዝ ምናምን በትንሹም ቢሆን ኮንሰርንድ ነኝ የሚል ሰው ፖለቲካ አይደለም ማለት አይችልም። ሁሉ ነገር የሚደረገውን ነገር በሙሉ የሰውን መፍትሄ መግፋት የሰውን ማንነት የሚነካ ነው ብዬ ነው የማምነው። እና ስለዚህ በዛ አይነት መልኩ ሁላችንም በምንችለውና በእንትን መሳተፍ ያለብን ይመስለኛል። እና everything is a political question ነው
በነገራችን ላይ። ፖለቲካ ኢዝ ኤ ዌይ ኦፍ ላይፍ የሚሉ ሰዎች አሉ። አብሮ መብላት ራሱ አብሮ ለመብላት ሰው የሚፈልገውን ሰው መምረጥ አለበት።
እንደነና ደሞ መግባባት እናድለ እንጂ መግባባት የሚያስፈልጋል። አንድ አይነት ህግ እና አንድ አይነት መመሪያ ይኖራል ኢቭን በህብረታዊ ኑሮ ማለት ነው እና ስለዚህ ያ ነገር እና የእያንዳንዱ መብት ደሞ ሲባል ደሞ የሚፈልገውና ሁሉ ነገር ሁሉ ጊዜ ይሟላል ሳይሆን commonly አንድ ነገር በደንብ እንዲሰራ እና ፈንክሽን እንዲያደርግና ወደፊት እንዲራመድ አንድ አይነት ነገር መኖር አለበት። እና ያንን ነው እንግዲህ እንዴት አድርገን እያንዳንዳችን ራሳችን መጠየቅ አለብን።
በጋራ የምንስማማበትና በጋራ አብረን በፍቅር በሰላም ልንኖርበት የምንችለውን ህግና ስነ ስርዓት ለመመስረት ተነጋግረን ተቀራርበን ተወያይተን መስራት አለብን።
አዎ እና እያንዳንዳችን ደግሞ ግዴታ እንዳለብን ነው እያንዳንዳችን ምንም አይነት ኤም ካለን ማለት ወደ ኢትዮጵያ ኢትዮጵያዊ ዜግነቴ በቃ at one point የኢትዮጵያ ትውልድ ነበርኩኝ አሁን ግን ዌስተርን ሶሳይቲ ውስጥ ነው የምኖረው ኦር ደግሞ አሁን ግን በኢትዮጵያ መኖር አልፈልግም። እኔ እንግዲህ አሁን የምነጋገረው ስለ ከኢትዮጵያ ውጭ ለሚኖሩት ነው እና እንደዚህ አይነት አስተሳሰብ ካለን ኦፍኮርስ ምንም የሚያገባንም ነገር የለም እና እጃችን ማጥበናል መዞርም አለብን። ግን any kind of Ethiopia connection አለን any kind of place ቤተሰቦቻችን ኮንሰርን አለን any kind of business አንድ አይነት ኑሮ መመስረት እንፈልጋለን አንድ አይነት aim አለን ከኢትዮጵያ ጋር አንድ አይነት connection አለን ላለ ሰው ሁሉ ያገባዋል ይሄ ነገር።
ወይዘሮ የምስራች ይሄንን የሚሉትን እኮ ማንም የኢትዮጵያዊ ሆኖ ከኢትዮጵያ የተወለደ ሰው የፈለገው ሺህ አመታት ውጭ ቢኖርና ምንም ግንኙነት የለኝም ቢልም ኢትዮጵያዊነቱን የሚለቅ አይመስለኝም። መስማቱ አይቀርም። ምንድነው የሚባል አንድ ተረት አለ፣ ነብር ዥንጉርጉርነቱን ኢትዮጵያ ምንድነው አይረሳም ነው የሚሉት አለና በፍጹም ሊረሳ አይችልም። ዘ ኦንሊ ችግር ያለው ይመስለኛል ፍርሃት አድርባይነት ስካልሆነ በስተቀር እኔ ምንም ስለ ኢትዮጵያ መስማት አልችልም አልፈልግም የሚል የሚኖር አይመስለኝም። እንደው ፍርሃትና አድርባይነት ይዞት ስለ ኢትዮጵያ ችግር መወያየት የማይፈልግ ካልሆነ በስተቀር በመጨረሻ እንግዲህ ይቀጥሉ
ነው ማለት ያንን ፍርሃት ደግሞ ማውጣት የምንችለው አንድ አይነት ነገር ተሳትፎ ካላረግም በስተቀር ያ ፍርሃት የትም አይሄድም። እና ስለ ያንን ፍርሃት the only way attack ማድረግ የምንችለው አንድ አይነት መፍትሄ ስንፈልግለት ነው። እሱን ደግሞ እያንዳንዱ ሰው ሪፍሌክት አድርጎ በምን አይነት መድረክ በምን አይነት ቦታ በምን አይነት እንትን መሳተፍ ይችላል የሚለውን ግን አያገባኝም ግን ማለት አይችልም።
በጣም ቆንጆ አባባል። በመጨረሻ ግን ኮንክሪትሊ የውድ ባለቤትዎን ይህን ውድ ኢትዮጵያዊ ልጅ በሰላም እርሶ ባለቤቶና ቤተሰቦቻቸው ልጆቻቸው ጋር በሰላም ለመመለስ እያንዳንዱ ኢትዮጵያዊ ምን ማድረግ አለበት ብሎ ይገምታሉ? በተለይ በዳያስፖራ ያለውን እስቲ።
እንግዲህ በዳያስፖራ እንግዲህ you know like ያለ ነው ያው እንግዲህ ያለንበት ሀገር መንግስታችን እንትን ነው you know like ነገሩን በደንብ እንዲገነዘቡትና ምን አይነት ሂውማን ራይትስ እና እንትን አቢዩዝ እንደተደረገ በዚህም አክሽን ብቻ ይሄኛው አክሽን ላይ ያረጉትን በሌላ ቦታ ላይ በምን ያህል ጎልቶ እንደሚታይ ማሳየቱንና ይሄኛው ፕሬዚደንትን ሴት እንደሚያረጊ ነው። አንድ ቦታ ጋር በትራንዚት አንድ ሀገር you know ከኢትዮጵያ ጋር ምንም አይነት ግንኙነት የሌለው ሀገር ውስጥ አንድ ሰው ትራንስፈር ሲያረግ ዝም ብሎ መውሰድ ማለት ይሄ ፕሬዚደንት ሴቲንግ ነው። ኔክስት ታይም ሁላችንም ሴፍ አይደለንም ማለት ነው።
ይሄ
ፎሬን ቦርንም ሳይሆን ኤኒ ኢቭን ናሽናል ሲ ነው ራሳቸው ማለት ነው። እና ስለዚህ ይሄ በጣም 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 you know like serious የሆነ ጉዳይ ሆኖ በዩሮፒያን ሌቨልም ደግሞ በግድ መውሰድ አለባቸው because at the end of the day he is a European citizen እና ስለዚህ በዛ መልኩ የእያንዳንዳችን መንግስት you know like ችግሩን መናገር አለብን በደንብ አርቲክሌት አድርገን እንትን
ማሳወቅ አለብን ኦኬ። እናንተ ጋር ያሉት ኢትዮጵያኖች ብዙ ጊዜ እኔ በግሌ ማምንበት ነገር ቢኖር ሌላው ላይ ጣትን ከመጠበቅ ከመጠቆም ራስ ላይ የራስን ድክመት መመልከት ያስፈልጋልላሉ። እኛ ኢትዮጵያኖች እንድንተሰሚነት እንዲኖርን በመኖርበት ሀገር በመሆኑ ተሰሚነት እንድንኖርን ባንድ ላይ ሆነን ለቆምንበት አላማ ባንድ ላይ ስንታገል ነው። አሁን ለአቶ አንዳርጋቸው ጉዳይ እንግሊዞች ሲሪየስሊ ለምን አልሰጡትም ይያልን ከመውቀሳችን በፊት እኛ ራሳችን እንግሊዞች ሲሪየስሊ ጉዳዩን እንድንመለከቱት ምን ያደረግን ነው ብለን መጠየቅ አለብን። እንግሊዝ ያሉ ኢትዮጵያኖች ይሄን በተመለከተ እንዴት ነው እንዴት ያውታል?
ልናገርና እዚህ ላይ ምንም አይነት አስተያየት ለመስጠት አልችልም። ምክንያቱም ያው እንደ ቤተሰብነት የሚመጣን ይልም ማረገው ያው ከትሩ ላይ ስለሆነ ምን አይነት አሚን በፐርሰናል ኮንታክት ያሉኝ ምናምን ኮሚትመንታቸውና ምናምን ምንም ዳውት እንትን አላረገውም ነው። ግን በዲቴል አላቅም ሰልፍ ተደርጓል። አይ ኖ ሰልፍ ኮንቲኒውስሊ እየተደረገ ነው። ፓርላማንም ፕሬሸር ለማድረግ ሊፍሌቶች ምናምን ምናምን እየተዘጋጁ ነው። ስለዚህ አክቲቪቲዎች በደንብ አሉ። ግን ያው ዩ ኖ ላይክ እና ሙሉ በሙሉ ፌስ አለኝ
ይነታል። ኦኬ አይ ቲንክ ይሄ ጉዳይ ቅድም መግቢያ ላይ እንዳልኩት ስማቸው አንዳርጋቸው ነው እንደ ስማቸው አንድ ሊያረጉን የተነሱ ይመስላል። ምክንያቱም እኔ ራሴ በዚህ በአሁን ስቶኮልም በተደረገው ሰላማዊ ሰልፍ በነገራችን ላይ አሁንም ሐሙስ ይደረጋል ሰላማዊ ሰልፍ አለ ሐሳብ አለ ወደፊትም አለ እዛ ሰላማዊ ሰልፍ ላይ ያየሁት የእንግሊዝ ኤምባሲ ለመጀመሪያ ጊዜ ነው እዛ ሄድኩት እኔ የት እንዳለ ማላውቅም ነበር። ከዚህ በፊት አይቻቸው ማላቀው ወጣት ኢትዮጵያውያን ሴቶች ወንዶች ልጆቻቸውን እየገፉ በጋሪ እየገፉሉ የመጡ ሰዎች ብዙ አይቻለሁ ከዚህ በፊት ማላቀውና it's a blessing in disguise ብለዋል ራሳቸው ነው የሚባለው በእንትን ላይ አንዳንድ ጊዜ ለመከራ መከራም ለጥሩ ነገር ይሆናል የሚላልና በዚህ እንዲጽናኑ ኢትዮጵያኖች ለአቶ አንዳርጋቸው ያላቸውን ፍቅርና ክብሮት በተለያየ መንገድ እንደሚያሳዩና ባለቤቱ ወደ ቤተሰቦቻቸው በሰላም እንደሚመጡሎ ባለሙሉ ተስፋንን የኔም ቤት ብርታቱን ይስጦ እኛም ከርሶ ጋርነን በጣም በጣም እጅግ በጣም አመሰግናለሁ።
እንደምናርፍዳቸው አድማጮች 11 ሰዓት ከ3 ደቂቃ ሆኗል። የሳምንቱ ዜና ቀጥሎ ይሰማል። በስዊድን የሚኖሩ ኢትዮጵያውያን ታላቅ የተቃውሞ ሰልፍ አደረጉ። የአቶ አንደርጋቸው ጽጌን በየመን መንግስት አማካኝነት ለህወሓት መንግስት መሰጠቱን ተከትሎ በስዊድን የሚኖሩ ኢትዮጵያውያን ታላቅ የተቃውሞ ሰልፍ በእንግሊዝ ኤምባሲ ደጃፍ አድርገዋል። በአይነቱ ለየት ያለና እጅግ በርካታ ኢትዮጵያውያን የተገኙበት ተቃውሞ ሰልፍ በአስደናቂ ሁኔታም ተጠናቋል። የኢትዮ ስዊድን ታስክ ፎርስ ባዘጋጀው በዚህ ተቃውሞ ሰልፍ ላይ የተለያዩ አመለካከት የነበራቸው ከትግሉ ርቀው የነበሩ በርካታ ኢትዮጵያውያን ተገኝተዋል። ከዚህ በተጨማሪም የኦጋዴን ኮሚኒቲ አባላት በቦታው ነበሩ። በለቱ በታስክ ፎርሱና በግንቦት ሰባት የተዘጋጀ ደብዳቤ ለእንግሊዝ ኤምባሲ አንደኛ ሴክሬታሪ በጀት ተሰጠ ሲሆን ጽሑፉ በአካል ሰልፈኛው ያለበት ቦታ በመገኘት ማብራሪያ ለመስጠትም ሞክረዋል። በንግግራቸውም የእንግሊዝ መንግስት ጉዳዩን በጥልቀት ያየ እንደሆነ አንደኛ ሴክሬታሪው ለተሰብሳቢው ተናግረዋል።
Where is Mr. Andergacho?
ካለፈው 3 ሳምንት ጀምሮ በህዋት ቁጥጥር ስር የሚገኙት አቶ አንደርጋቸው ጽጌ ላይ የህዋት የደነት ኃይሎች አሰቃቂ ምርመራ ሂደት ያለማቋረጥ እያደረጉባቸው እንደሆነ ከፓርቲያቸው ከግንቦት 7 እና ከተለያዩ ምንጮች የሚወጡ ዘገባዎች ያመለክታሉ። ከሚደርስባቸው መደበኛ ድብደባ፣ ግርፋትና ቶርቸር በተጨማሪ በፋርማሎጂካል የስነ ልቦና ማሰቃያ መድኃኒቶች አቅሉን እንዲስት በማድረግ እንዲሁም የተለያዩ አደንዛዥ እጾችን በመውጋትና ጠገኛ እንዲሆን ሙሉ በሙሉ የማስታወስ አቅሙ እንዲጠፋ ለማድረግ እየሞከረ እንደሆነም እየተነገረ ነው። እነዚህ መድኃኒቶች ቶች በስተመጨረሻ ሰውየው የተነገረውን ብቻ ማንጸባርቅ እንዲችል ያደርጉ እንደሚችሉና ከዛም ለፕሮፖጋንዳ የሚሉ ቃላቶችን ለማግኘት እንዲያስችላቸው እየሰሩበት እንደሆነም ተገልጿል። በተያያዘ ዜና በአዲስ አበባ የሚገኘው የእንግሊዝ ኤምባሲ አቶ አንደርጋቸውን ለማየት ያቀረበው ጥያቄ እስካሁን ምላሽ እንዳላገኘ ተነግሯል። ከእንግሊዝ ኤምባሲ በተጨማሪ በአውሮፓ ህብረት የኢትዮጵያ ጉዳይ ተከታታይ የሆነችው ኖርዌይ በበኩሏ በዚህ ጉዳይ ከውጭ ጉዳይ ሚኒስቴር ባለስልጣናት እየመከረች መሆኑም ተዘግቧል። በተያያዘ ዜና ግንቦት 7 ባወጣው መግለጫ ኢትዮጵያ ህዝብ በነጻነትና ለፍትህ የሚያደርገውን ትግል ወያኔ ለመስለብ ያቀደበትን የመጀመሪያ ፕሮፖጋንዳ መልቀቁን ጠቅሶ ጀግናው አንደርጋቸው ጽጌ በተጎሳቆለ ሁኔታ ማሳየት ስሜት የሚጎዳ ቢሆንም ሁሉም ኢትዮጵያ ህዝብ አንገቱን ቀና አድርጎ የሚሄድበት ጊዜ ሩቅ እንደማይሆን አስታውቋል። ይህም የመጨረሻው እንደማይሆን የገለጸው ድርጅቱ በዚህም ወያኔ ለመስለብ ብለው የጀመሩት ፕሮፖጋንዳ እነሱንም መልሶ እንደሚሰልብ አንጠራጠርም ብሏል በመግለጫው። በሌላ መግለጫ ወያኔ አንደርጋቸውን ያፈነበትን እለት የሚረግምበት ቀን ሩቅ አይደለም ሲል ድርጅቱ ሰፊ መግለጫ አውጥቷል። በሌላ ዜና አቶ አንደርጋቸው መታሰር ተከትሎ ኢትዮጵያውያን በመላው ዓለም የሚገኙ ኢትዮጵያውያን ቁጣቸውን መግለጽ ቀጥለዋል። ከሰሞኑ ከሀገር ቤት በሚደውሉ ስልኮች የተጨናነቀ መሆኑን የሚገልጸው ኢትዮጵያ ሳተላይት ቴሌቪዥን አብዛኞቹ ደዋዮች የኢህአዴግን ስርዓት በኃይል ለመፋለም መቆረጣቸውን የሚገልጹ ናቸው ብሏል። እንደ ሰሞኑ ሁሉ መንገዱን አሳዩንና አቶ አንደርጋቸውን ይዘው የተነሱትን ራዕይ እናድርግ የሚሉ ወጣቶች እየተበረከቱ ሲሆን፣ አንዳንዶቹ ደግሞ ህዝቡ ራሱን እያደራጀ እርምጃ መውሰድ እንደሚገባው እያሳሰቡ ነው። አንድ አስተያየት ሰጪ መንግስት ህዝቡን ለማረጋጋት በሚል አቶ አንደርጋቸውን በቴሌቪዥን ማሳየቱን ገልጸው ህዝቡ በዚህ ሳይዘነጋ ባርነቱን ከራሱ ለማውረድ ከፈለገ የራሱን እርምጃ መውሰድ መጀመር አለበት ብለዋል። ሌላ አስተያየት ሰጪ ደግሞ ኢትዮጵያ ህዝብ በየትና እንዴት እንደሚታገል ፍንጭ ነው ያጣው ካሉ በኋላ ስራውን መጀመር አማራጭ የሌለው ነገር ነው ሲሉ አክለዋል። አንድ ቀን ይወጣል ብለን ስንጠብቅ ከርመናን ያሉት አንድ አስተያየት ሰጪ ከእንግዲህ የምንጠብቀው ምንም ነገር የለም፣ ሁሉም ደምቷል ብለዋል። ኛ ሴቶችን ብንሆን ለትግሉ ብዙ የምናረጋው ነገር ይኖራል ያለች አንዲት የራያ ቆቦ ነዋሪ ለነጻነት የሚደረገው ትግል ወደፊት መቀጠል እንዳለበት ገልጻለች በማለት ከኢትዮጵያ ሳተላይት ቴሌቪዥን የተገኘው መረጃ ያመለክታል። በሌላ በኩል ደግሞ የተቃውሞ የፖለቲካ ድርጅቶች መግለጫ ማውጣት የቀጠሉ ሲሆን የተቃውሞ ሰልፎችን በተለያዩ አካባቢዎች እየተደረጉ ነው። የአፋር አብዮታዊ ዲሞክራሲያዊ ህብረት ግንባር ወይም በእንግሊዘኛው አርዱፍ በአቶ አንደርጋቸው መያዝ ቁጣውን ገልጿል። የመን ህገ ወጥ በሆነ መንገድ አቶ አንደርጋቸውን አሳልፋ መስጠቷን በጽኑ ያወገዘው አርዱፍ በየመን በፈጸመችው ህገወጥ ተግባር ተጠያቂ መሆን አለባትም ብሏል። አቶ አንደርጋቸውን የመሰሉ የነጻነት ታጋዮችን በማሰር የነጻነት ትግሉ እንደማይቋረጥ የገለጸው አርዱፍ እንዲያውም የትግሉን የበለጠ እንድናጠናክር ያደርገናል ሲል አክሏል። የዓለም አቀፉ ማህበረሰብ፣ እንግሊዝ መንግስትና የኢትዮጵያ ኃይሎች በሙሉ ለአቶ አንደርጋቸው መለቀቅ አበክረው እንዲሰሩ አርዱፍ በመግለጫው ጠይቋል። በሊዝበን አውስትራሊያ የሚኖሩ ኢትዮጵያውያን ደግሞ የተቃውሞ ሰልፍ በሰፊው ማድረጋቸውም ተዘግቧል። በፊንላንድ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ ሄልሲንኪ በሚገኘው የእንግሊዝ ኤምባሲ በመገኘት ያዘጋጁትን ደብዳቤ አስረክበዋል። ኢትዮጵያውያኑ በደብዳቤያቸው የየመን መንግስት የፈጸመውን ታሪካዊና ይቅር የማያሰጥ ተግባር መሆኑን በጽኑ አውግዘዋል። የየመን መንግስት ዓለም አቀፍ ሕግን ጥሶ ለፈጸመው ህገወጥ ተግባር በተለያዩ መንገዶችና ጊዜያት ዋጋ እንደሚያስከፍልም አስታውቀዋል። የእንግሊዝ መንግስት አቶ አንዳርጋቸው ጽጌ ዜጋው ስለሆኑ ሰብአዊ መብታቸው ስለተገፈፈ እንዲሁም የህወሓት አገዛዝ በቶርቸርና ሰብአዊ መብት ረገጣ ዓለም አቀፍ ድርጅቶች ባወጡት መሰረት የታወቀ በመሆኑ በአስቸኳይ ተለቀው ከእንግሊዝ ሀገር ከቤተሰቦቻቸው ጋር እንዲቀላቀሉ የእንግሊዝ መንግስት ቅድሚያ ሰጥቶ በአፋጣኝ እንዲሰራም ጠይቀዋል። ይህ በእንዲህ እንዳለም በስዊድን፣ በስዊዝ፣ በአሜሪካ፣ በእስራኤል ቴላቪቭ፣ በለንደን ፍራንክፈርት፣ በሌሎችም የዓለማችን ክፍሎች የሚኖሩ ኢትዮጵያውያን ከፍተኛ ተቃውሞ ድምጻቸውን እያሰሙ ነው። የአረና ፓርቲ ፖሊቲ ቢሮ አባል አቶ አብርሃ ደስታ ለብቻ ፍርድ ቤት መቅረቡ ተነገረ። አቶ አብርሃ ደስታ አዲስ አበባ ከተማ በሚገኘው ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ከምሽቱ 11:55 ላይ እጁ ካቴና ገብቶበት በሁለት ክላሽ የታጠቁ ፖሊሶችና አንድ የፌዴራል ፖሊስ ወንጀል ምርመራ እስረኞች ኃላፊ ታጅቦ ወደ ፍርድ ቤት መቅረቡ ተገልጿል። አብርሃ ጉዳዩን የሚከታተለት ጠበቃ እንዳልነበረውም ሲገለጽ፣ ታዋቂው የሶሻል ሚዲያ ተጠቃሚና የአረና ፖሊት ቢሮ አባል የሆነው አብርሃ ደስታ ሐምሌ 1 ቀን 2006 ዓ.ም በመቀሌ ከተማ በፖሊስ ቁጥጥር ስር መዋሉ ይታወቃል። ከሱ ጋር በሽብር ተጠርጥረው በፖሊስ ቁጥጥር ስር የዋሉት የሸዋ ሳባይ፣ ሰማያዊ ፓርቲ ምክትል አፈ ጉባኤ ሀብታሙ አያሌው፣ አንድነት ፓርቲ ህዝብ ግንኙነትና ዳንኤል ሽበሺ አንድነት ፓርቲ ምክትል የድርጅት ጉዳይ ኃላፊ ግን ወደ ፍርድ ቤት እንዳልመጡ ተነግሯል። ሐምሌ 1 ከጠዋት 2 ሰዓት ጀምሮ በሽብር ተጠርጥረው ከያሉበት ተወስደው በፖሊስ ቁጥጥር ስር የዋሉት እነዚህ አራት ፖለቲከኞች በአሁኑ ወቅት ማዕከላዊ ምርመራ ተብሎ በሚታወቀው የፌዴራል ፖሊስ ወንጀል ምርመራ እንደሚገኙ ለማወቅ ተችሏል። የአንድነቶቹ ተጠርጣሪዎችና ጥብቅና የያዙት አቶ ገብየው ከሌሎች ጠበቆች ጋር በመሆን ከደንበኞቻቸው ጋር ለመገናኘት ያደረጉት ተደጋጋሚ ጥረትም እንዳልተሳካ ተገልጿል። ይህ በእንዲህ እንዳለ አንድነትና መላ ኢትዮጵያ አንድነት ድርጅት ለተቃዋሚ ፓርቲዎች የትግል ጥሪ በማቅረብ የመንግስትን እርምጃ አውግዘዋል። በአንድነት ለዲሞክራሲና ለፍትህ ፓርቲ ጽህፈት ቤት አንድነትና መኢአድ በሰጡት ጋዜጣዊ መግለጫ የአንድነት የህዝብ ግንኙነት ኃላፊ የሆነው አቶ ሀብታሙ አያሌው፣ የድርጅት ጉዳይ ምክትል አቶ ዳንኤል ሽበሺ፣ የአረና የህዝብ ግንኙነት ኃላፊ አቶ አብርሃ ደስታና የሰማያዊ ፓርቲ ምክትል ኃላፊ የሆነው አቶ የሸዋስ አሰፋን መታሰርና እስካሁን ድረስ ፍርድ ቤት አለመቅረባቸውን በጠበቃቸውና በወዳጅ ዘመዶቻቸው እንዲጎበኙ አለመደረጋቸውን በጽኑ ተቃውመዋል። ሰሞነኛውን የእስር እርምጃ የተቀነባበረ የስርዓቱ ድራማ መሆኑን በመግለጫቸው ያጋለጡት ፓርቲዎቹ እስሩ ቀጣዩን ዓመት ሀገር አቀፍ ምርጫ በተለመደው ማሸማቀቅና ማወናበድ ለመውሰድ የተጀመረ የመጀመሪያ እርምጃ ነው ብለው እንደሚያምኑም ገልጸዋል። በተቃውሞ ጎራ የተሰለፉ ፓርቲዎችም ይህንን ህገወጥ እስር በማውገዝና ኢፍትሃዊ ምርጫ ለማካሄድ የሚደረገውን ሩጫ በመቃወም እጅ ለእጅ ተያይዘው እንዲቆሙና በጋራ እንዲሰሩ ሀገራዊና ወቅታዊ ጥሪ ማቅረባቸውን ሁለቱ ፓርቲዎች አስታውሰዋል። የሲቪክ ተቋማት፣ ነጻው ሚዲያና የሰብአዊ መብት ተቆርቋሪ ድርጅቶችም መንግስት በህዝቡ ላይ እያደረሰ ያለውን መንግስታዊ ግፍና በደል በዓለም አቀፍ ደረጃ በማጋለጥ ግዴታቸውን እንዲወጡ መግለጫቸውን የሰጡት ፓርቲዎች ጠይቀዋል። በሌላ በኩል ሰማያዊ ፓርቲ በበኩሉ መንግስታዊ ሽብርተኝነትን የሚሸከም ተከሻ የለንም በሚል ጠንካራ መግለጫ አውጥቷል። ፓርቲው በመግለጫው የህወሓት ኢህአዴግ አገዛዝ ላለፉት ዓመታት የማሰር የማሰቃየትና የመግደል አገዛዙን ማስፈኑን አስታውሶ በተለይ ከጥቂት ዓመታት ወዲህ ያፈናውን አይነት በተለያየ አፋኝ ህጎች በመጨመር ሰላማዊ ታጋዮችን፣ ጋዜጠኞችን፣ የሃይማኖት መሪዎችን ወደ እስር እየወረወረና እያጎረ ነው ብሏል። ከዚህ በተጨማሪ ያፈናውን የሚያጋልጡ ሚዲያዎችን ማፈኑ ሳይበቃ እንደ ኢሳት ያሉ ሚዲያዎችን የአሸባሪ ልሳን በማለት ሚዲያውን የሚጠቀሙ አካላትን ወንጀለኛነት ለማድረግ ቀጥሎበታል ይላል በመግለጫው። መግለጫው በማከለም ሰኔ 16 ቀን የመን ዓለም አቀፍ ድንጋጌዎችን በመጣሳቷ አንደርጋቸው ለኢትዮጵያ ሳልፋ መስጠቷን የኮነነ ሲሆን የመን በሀገሮች የውጭ ጉዳይ መግባቷና የወደፊቱ ዲፕሎማሲያዊ ጥላ እንደሚያጠላበት ገልጾ መንግስት በተለይ አቶ አንደርጋቸውን ሰብአዊ አያያዝ ይፋ በማድረግ ክብራቸው እንዲጠበቅ ማድረግ ይገባዋል ብሏል። መግለጫው በመጨረሻም ትግሉ ወደ መጨረሻው ምዕራፍ የተገፋ መሆኑን ገልጾ የኢትዮጵያ ህዝብን ተደራጅቶ እንዲጠብቅና ፓርቲውም አመራር ለመስጠት በከፍተኛ ቁርጠኛነት ላይ እንደሚገኝ አስታውቋል። የጋዜጠኞችና ጦማሪያን መዝገብ በሌሉበት ተዘጋ። ሁለት ወር ከሀያ ቀናት በእስር ያሳለፉት ስድስቱ ጦማሪያን እና ሶስቱ ጋዜጠኞች በሶስት የጊዜ ቀጠሮ መዝገብ በሰንበት ፍርድ ቤት ሲመላለሱ ከርመው በትናንትናው ቀጠሮ በሌሉበት መዝገቡ ለአቃቤ ህግ መተላለፉ ተነግሯል። ለቅዳሜ ሐምሌ 5 ቀን ተቀጥረው የነበሩት ጋዜጠኛ ተስፋለም ወልደየስ፣ ጋዜጠኛ አስማማው ኃይለ ጊዮርጊስና የህግ መምህርና የዞን 9 ጦማሪ ዘላለም ክብረት፣ ጋዜጠኛ ኤዶም ካሳይና የዞን ጦማሪዎቹ ናትናኤል ፈለቀና አጥናፉ ብርሃን፣ በአጠቃላይ ስድስቱ ተጠርጣሪዎች ፍርድ ቤት ይቀርባሉ ተብሎ እስከ ጠዋቱ 5 ሰዓት ተኩል ድረስ ሲጠበቅ የነበረው ችሎት ተከታታይ በመጨረሻም ችሎቱ ማብቃቱ ተነግሮታል። ቆይታው ግራ ያጋባቸው ጠበቃ አቶ አማሃ መኮንን ሁኔታውን ለማጣራት ችሎቱ ቁጭ ብለው ሲጠብቁ ወይ ያለቀ እኮ የሚል መላሽ የተሰጣቸው ሲሆን እነዚህ ውጭ ቁጭ ብለን እየጠበቀን እንዴት ነው አለቀ የሚባለው በሚል ላነሱ ጥያቄ ስንጠራቸው አልሰማችሁም የሚል መላሽ እንደተሰጣቸው ተናግረዋል። ቢውስ ከ300 ሰው በላይ ተቀምጦ የነርሱን ጉዳይ እየጠበቀ ጠበቃቸው እንዲያ እዚህ ያለ እንዴት አልሰማችሁም ይባላል ብለው ቢጠይቁም ጠበቃ ያስፈልጋቸው ነበር የሚል መላሽ ተሰጥቷቸዋል። ተጠርጣሪዎቹስ መስቀርቡ ብለው ቢጠይቁም እነርሱ ያስፈልጉም ነበር ተብለዋል። ፖሊስ ይህን መዝገብ ዘግቼ ጉዳዩን ለአቃቤ ጋር አስተላልፈዋለሁ ማለቱንም ተነግሯል። አምነስቲ ኢንተርናሽናል በኢትዮጵያ የሚፈጸመው እስር እንዳሳሰበው ገልጿል። ድርጅቱ ባወጣ መግለጫ ከግርግ ጊዜ ወዲህ በኢትዮጵያ ተጠናክሮ የቀጠለው እስር በሀገሪቱ ውስጥ ምንም አይነት ተቃውሞ እንዳይኖር እያደረገ ነው ብሏል። አቶ አንደርጋቸው ጽጌ ያሉበት ሁኔታ ለመታወቁና ለከፍተኛ ስቃይ ሊዳረጉ እንደሚችሉ መግለጹና ለማቀፍ ማህበረሰብ አስቸኳይ እርምጃ እንዲወስድ ማሳሰቡን ያስታወሳው አምነስቲ ከዚሁ ጋር በተያያዘ አቶ ዳንኤል ሽበሺ፣ አብርሃ ደስታ፣ የሸዋስ አሰፋና አቶ ሀብታሙ አያሌው የተባሉ ታዋቂ ፖለቲከኞች መታሰራቸውን በኢትዮጵያ ውስጥ ምንም አይነት ተቃውሞ እንዳይኖር ለማድረግ የታሰበ መሆኑን ገልጿል። የፖለቲካ ድርጅት መሪዎቹ በማዕከላዊ ስቃይ ሊፈጸምባቸው እንደሚችልም አስጠንቅቋል። ሙስሊም ኢትዮጵያውያን ተቃውሟቸውን በከፍተኛ ሁኔታ ቀጥለዋል። በረመዳን ጾም ተጠናክሮ የቀጠለው የሙስሊም ኢትዮጵያውያን ተቃውሞ በአርብ የጁማ ጸሎት በበኒ መስጂድ እጅግ ከፍተኛ ህዝብ ተገኘበት ተካሂዷል። ኢትዮጵያውያን ሙስሊሞች የእምነት ነጻነታችን ይከበር፣ ለከፈልነው መስዋዕትነት ተመጣጣኝ ውጤት እናመጣለን የሚሉ መፈክሮችን ጽፈው አሳይተዋል። ከሁለት ዓመት በላይ የዘለቀው የሙስሊሞች ተቃውሞ ተጠናክሮ እንደሚቀጥልም መሪዎቹ እየገለጹ ነው። የኢትዮጵያ ንግድ ባንክ የአዲስ አበባ ሰባራ ባቡር ቅርንጫፍ ስራ አስኪያጅ የነበሩት አቶ መኳንን ተበጀ ህዝባዊ ወያኔ ሀርነት ትግራይን ህወሓት በባንኩ ላይ እየፈጸመ ያለውን አገራዊ ዘረፋ በመቃወም አገር ጥለው ኤርትራ በመሄድ የኢትዮጵያ አርበኞች ግንባርን መቀላቀላቸው ተነገረ። አቶ መኳንን ተበጀ ሲናገሩ ዋናውን ዘረፋ ሚና የሚጫወተው አቶ አባይ ጸሐዬ ሲሆን ዘመዶቹን ጨምሮ ታናሽ ወንድሙን አቶ ልዑል ጸሐዬን በከፍተኛ ምዝበራ ላይ ናቸው ብሏል። አቶ መኳንን ተበጀ የኢትዮጵያ ንግድ ባንክ ሰባራ ባቡር ዋና ስራ አስኪያጅ ሀገራችን በህዋት ሰዎች ከፍተኛ ዘረፋ ላይ ነች በማለት ገልጸዋል። በመጨረሻም አቶ ኃይለ ማርያም ደሳለኝ የቢቢሲው ጋዜጠኛ እመክርሃለሁ አንተ ራስህ ከሽብርተኛ ጋር ብትገናኝ የኢትዮጵያ መንግስት አይተውን በማለት እንደተለመደው ብዙዎችን ፈገግ ያስደረገ ቃለ ምልልስ አድርገዋል። አቶ ኃይለ ማርያም ይህን ያሉት በተለይ የዞን 9 ብሎገሮችን ተመልክቶ እስካሁን ምንም አይነት የፍርድ ሂደት አለመጀመሩ ተከትሎ ለቀረበላቸው ጥያቄ ነው።
In the same breath as countries that have the highest number of journalists and opposition figures jailed, just recently there were what are being referred to as the Zone 9 bloggers. They have been arrested for now more than 2 months. No proper case brought against them.
Look, I suggest that you also shouldn't be connected with the terrorists. If you have any connection with terrorists, don't think that the Ethiopian government will let you free. The thing is, whether you are a journalist or a medical doctor or a teacher, whatever profession you have, the thing you have to work according to the ethics of the profession.
የሳምንቱ ዜና በዚሁ ተጠናቋል። መልካም ቆይታ።
አባ ፈጥሮኛል ፍቅርን ወደደው ማን ያስተምረኛል እግሊ ለረጠ ደስቱን ካለማ አርማ ለጀግንነቱና ለአብሮ መኖሩም ኢትዮጵያዊ ሆኜ
Oh,
አቶ አንዳርጋቸው ጽጌን የኢትዮጵያ ቴሌቪዥን ቪዲዮ እንደመረመር ነው ከሆነ ከዳዊት ከበደ ወየሳ አቶ አንዳርጋቸው ጽጌ ለኢትዮጵያ ቴሌቪዥን ሰጡ የተባለውን የጥቂት ሴኮንድ መግለጫ በጥንቃቄ ለመመልከት ሞክረናል። አንድ የተገነዘብነው ነገር ቢኖር ፊልሙ በጣም ተከታትፎ እነሱ ለሚፈልጉት ጉዳይ ብቻ የሚሆን ጥቂት ሴኮንዶች የሚቆይ ንግግር ነው ያገኙት። ለምሳሌ ገና መጀመሪያ ላይ ሰላምታ ተለዋውጦ መናገር ሲጀምር የመጀመሪያዎቹ ቃሎቹ ተደፍጥጠው የማትይዘው ህዝባዊ ሰልፍ ነው ብሎ ይነግራቸዋል። ይሄንን ቆርጠውት ሲቀጥል ደግሞ እንዲህ ሲል ይሰማል። It's a blessing in disguise ብዬ ነው የተቀበልኩት ይላል። ሆኖ ከዚያ በፊት የነበረው ቃል በመቆረጡ blessing in disguise ያለው ግን ምኑን እንደሆነ ግልጽ አይደለም። ራሽ የማደርገው የምቸኩለውም ምንም ነገር የለኝም። ከዚህ ቀጥሎ ደግሞ የሚናገረውን በጽሑፍ አስደግፈው ያቀርቡታል። መጀመሪያ ላይ በትክክል ያለውን ይተረጉሙና ሌላውን ግን ሳይተረጉሙት ይተውታል። rest ማድረግ ነው የምፈልገው because I was really exhausted ይልና ቀጥሎ ያለውን በጽሑፍ አላስቀመጡትም እንጂ እንዲህ አለ እና ምንም የመሆን ሲቃይ ይተናነቀዋል። ድፍረት አግኝቼ ያለሁበት እለት ነው። በዚህ አይነት ሁኔታ ነው ያለሁት። ለትንሽ ሴኮንድ ያህል የተላለፈው ቪዲዮ በመጨረሻ እንዲህ የሚል ቃል አለው። ልቤ ውስጥ ምንም አይነት አንገር የለም። ምንም አይነት ዲስፔር የለም። የመጨረሻ እርጋታና እረፍት ውስጥ ነው ያለሁት እኔ። ከዚህ ንግግር ውስጥ ምንም አይነት ዲስፔር የለም የሚለውን ኢቲቪ ተርጉሞ በጽሑፍ አላስቀመጠው። እኛ ቃሉን ወስደን በትክክለኛ ትርጉሙ ብናስቀምጠው ምንም አይነት ተስፋ መቁረጥ የለም የሚል ቀጥተኛ ትርጉም እናገኛለን። እናም ይህ በኢቲቪ የቀረበው የጥቂት ሴኮንዶች መልእክት በተራሶች የተቀነባበረ እና ግቡን ያልመጣ ቪዲዮ ነው ለማለት ይቻላል። ትክክለኛ መረጃ ማለት ተደብቆ በተቀመጠ ካሜራ የሚቀረጽ ቪዲዮ ሳይሆን ሙሉን የሚታይና የሚደመጥ ማለት ነው። የተቆራረጠና የተሸራረፈ ለዚያውም ለፖለቲካ ፍጆታ ብቻ ተብሎ የሚቀርብ ርካሽ ነገር ራስን ያስገምታል። እናም ኢቲቪን እንድንገምተው ይበልጥ እንድናፍርበት ነው ይሆን ነው። እንዲህ ተቆራርጦ በተቀናበረው ቪዲዮ ውስጥ አንዳርጋቸው ይበልጥ እንዲከበር ያደረገው ንግግር ነው ያቀረቡልን። ሙሉ ንግግሩን ጠቅለል ባለ መልኩ ስናቀርበው እንዲህ የሚል ሆኖ እናገኘዋለን። I am at ease with myself now. እውነቴን ነው። It's for me a blessing in disguise. ብዬ ነው የተቀበልኩት። የምቸኩለው ምንም የማደርገው ነገር የለኝም። I just want really to rest. በቃ I'm really really exhausted. ምንም አይነት resentment የለም ሆዴ ውስጥ። ምንም አይነት anger የለም። ምንም አይነት despair የለም። የመጨረሻ እርጋታና እረፍት ውስጥ ነው ያለሁት። ይህን ነቅሶ ያወጣው የኢትዮ ቲዩብ አዘጋጅ አለማየሁ ገመዳ እንዲህ የሚል አስተያየት አክሎበታል። Thank you ETV for making me respect the man I had disagreed with for a long time even more. እኛም አንዳርጋቸው በመጨረሻ በተናገረውና ሳይተረጉሙ በተውት ቃል እንሰናበት። ምንም አይነት ዲስፔር የለም። ቀጥተኛ ትርጉሙ ምንም አይነት ተስፋ መቁረጥ የለም።
Thank you.
የሰብሰባ ጥሪ ሞረሽ ወገኔ ባህል ማህበር በስዊድን የወያኔ ትግራይ ስልጣን ከያዙ በጊዜ ጀምሮ በአማራ ህዝብ ላይ ዘር ማጥፋትና የዘር ማጽዳት ወንጀል ተፈጽሞበታል አሁንም እየተፈጸመበት ነው ብሎ ያምናል ይህ በአንድ ነገር ላይ ያተኮረ የዘር ማጥፋትና የዘር ማጽዳት ወንጀል በዚህ ከቀጠለ ነገውን ኢትዮጵያ ህልውና ይፈታተናል በህዝብ መካከል ያለውንም የአንድነት ስሜት ያደበዘዛል ስለዚህ በአንድ ኢትዮጵያ ሀገርና በህዝቧም አንድነት የምታምኑ ኢትዮጵያውያን በሙሉ በኦገስት 2 ቀን 2014 አቶ ተክሌ ሻውን ከአሜሪካ ጋብዘን ባዘጋጀነው ስብሰባ ላይ እንድትገኙልን በአክብሮት ጋብዘናችኋል የክብር እንግዳ አቶ ተክሌ ሻው የስብሰባ ቦታ ሀልንዳ ፍልኬት ሁስ የስብሰባ ቀን ኦገስት 2 2014 ሰዓት ከ13 ሰዓት እስከ 20 ሰዓት ቀጣይ ስብሰባ በጀርመን ሀገር በፍራንክፈርት ከተማ በኦገስት 9 ቀን እንዲሁም በእንግሊዝ ሀገር በለንደን ከተማ ኦገስት 17 ቀን 2014 ዓመተ ምህረት እንደሚደረግ ማሳወቅ እንወዳለን ሞረሽ ወገኔ ባህል ማህበር በስዊድን
ታላቅ የሙዚቃ ምሽት በስቶኮልም ከተማ ዝነኛውና ወጣቱ ድምጻዊ ተመስገን ገብረ እግዚአብሔር እናንተን ለማስደሰት በጁላይ 26 2014 ዓ.ም ተመረጠ በስቶኮልም ከተማ አልቪክ ፎልኬት ዩሳዳራሽ ሲያዝናናችሁ ያመሻል አስተውሱ አትርሱ የቀዳሜ ጁላይ 26 ምሽታችሁ ከተመስገን ገብረ እግዚአብሔር ጋር ይሁን ቦታ አልቪክ ፎልኬት ዩስ አድራሻ ጉስታፍ ሎንስቬገን 168 ቱናልባና አልቪክ ሰዓት ከ22 ሰዓት ጀምሮ እስከ ጧቱ 4 ሰዓት የመግባጋ ከ12 ሰዓት ጀምሮ እስከ 00 ሰዓት ድረስ 260 ክራውን ሲሆን ከ00 ሰዓት በኋላ ግን 300 ክራውን መሆኑን እንገልጻለን። በይበልጥ ለመረዳት በ076 206 9348 መደወል ይችላሉ። አዘጋጆቹ አስደሳች የሙዚቃ ዝግጅት በኢትዮ ስታር ሬስቶራንት በኢትዮ ስታር ሬስቶራንት ስፖንሰርነት ጁላይ 18 2014 ዓ.ም በኢትዮ ስታር ከምሽቱ 20 ሰዓት እስከ ሌሊቱ 3 ሰዓት ድረስ ጋቢው ለ2014 ለሚደረገው የአውሮፓ ስፖርትና ባህል ፌስቲቫል ላይ የኢትዮ ስዊድንን ወክለው ወደ ጀርመን ሙኒክ ሄደው ለሚሳተፉት ድጋፍ የሚውል ሲሆን ይህንን በጎ ዓላማ እየተዝናኑና እየተደሰቱ ይደግፉ። አስደሳች ሙዚቃዎችን በላይቭና እንዲሁም በዲጄ ተዘጋጅቶልዎታል። ይምጡና ይደሰቱ። የመግቢያ ዋጋ 200 ክሮነር ብቻ።
አድማጮቻችን ኳስ ጨዋታ ጀመረ ጥቂት ደቂቃ ቀርቶታል። ዳኞቹና የታዳኛው ቦታቸውን ይዘው ጨዋታው ለማስጀመር ተዘጋጁ። ተጫዋቾቹ ቦታቸውን ይዘዋል። ተመልካቹ ለሁለቱ ቡድኖች ወገናዊ ድጋፉን በማሳየት ላይ ነው። ጨዋታው ሊጀመር ነው። ተጀመረ።
Oh, no.
መኮንን
ሃሎ
ይስማሃል?
ይስማኛለሁ።
7-1 ቢል ምን ትላለህ? ምን ይመጣልሃል? 7-1 ስል ምን ይመጣልሃል? ጭንቅላት ላይ
ብዙ ጊዜ እንግዲህ ወይ
ሃሎ
ይስማል?
ጠፋ። ኦኬ አሁን ምን ደገና? ኦኬ
ይስማል?
አሁን ይስማል።
ብዙ ጊዜ እንግዲህ እንደዚህ አይነት ወይ የእጅ ኳስ ግማሽ ሰዓት ረፍት ላይ ወይም ደግሞ ኢትዮጵያ ከጅቡቲ ጋር ወይ ከሶማሌ ጋር ወይ አውሮፓ ቡድን ከሳን ማሪዮ ጋር እንደዚህ አይነት ከደሴቶች ጋር የሚያካሂዱት ውድድር እንደኔ ይሄን አይነት ውጤት በዚህ አይነት ሁኔታ ተጠብቃለህ
እንጂ
የዓለም ሀያሏ ቡድን እስከዛሬ ድረስ የዓለም ዋንጫን በሁሉ ውድድር ላይ ተካፈለችው 5 ጊዜ የዓለም ሻምፒዮና የሆነችዋ የነ ፔሌ የነ ጃርዚኖ የነ ቶስቶአ ጋሪንቻ ዚኮ ፋልካው ሮናልዶ ሮማሪዮ ብዙ መጥቀስ ይቻላል። እነዚህን ያፈራች ሀገር በገዛ ሀገሯ ላይ በዓለም ዋንጫ በፍጻሜ ግማሽ 7-1 ተሸነፋለች ብሎ ማንም ሰው በህልሙም በእውኑም አይገምትም።
መኮንን ስቱዲዮ ውስጥ ያሉት ሙሉጌታም ያው እንግዲህ ሌላው የስፖርት አዘጋጅ ግሩምም አኮብኩ ይጠብቁሃል። ስማ አሁን ስታወራ አንድ ኢንተረስቲንግ ነገር ምንድነው ጭንቅላት ውስጥ የገባው ያቺ ዝነኛው ሀገር አምስት ያለው ዋንጫ የነዚህ እኮ የነፋልካው ምናምን ስትል በድሮ በሬ ያረሰ የለም ተረት ተረት ሊሆን ነው ልክ እንደ ኢትዮጵያችን ነው። ኢትዮጵያችን ያቺ ጀግኖች ሀገር የቴዎድሮስ የሚኒሊክ የዮሐንስ ወዘተ ይያልን ያው አሁን በዛ ነው ምን ነው ልክ እንደዛ ልትሆን ነው የብራዚልም እግር
ኳስ። አዎ አትሊስት ምን መሰለ አትሊስት የኢትዮጵያ መቼም እነዚህ ጀግኖቹ ሞተው ይሄንን ነገር አላዩም። የብራዚል ግን እነዚህ ጀግኖቹ እነ ፔሌ በህይወት አለ ዚኮ አለ እነ ሮናልዶ ነው ሮማሪዮ በተለይ ሮናልዶ ስቴዲየም ውስጥ ሆኖ ነው ይሄንን ጉድ ያየው በህይወት ያሉ እነዚህ ሰዎች ይሄ መሆኑ በጣም በእውነት በብራዚል ታሪክ ያሳፈራል።
ስለዚህ ከኛ ከኢትዮጵያችን ችግር የበለጠ ያምን የሚያሳፍረው ይሄኛው ነው እንትለኝ
አይደለም የተለያየ አረስተ ነው ያው ስላነሳህብኝ በሚል ነው።
እንዴት ሊሆን ቻለ ግን ምንድነው እሱ? አንድ ልጆች አሳዩኝ አንድ ካርቶን በፌስቡክ ላይ የወጣ ካርቶን ታቃለ ፊልም ምንድነው የሚያሳየው ጀርመኖች በምንድነው የሚባል ይሄ ምንድነው ቃ ማመላለሻ አለ አይደል ይሄ ድንጋይ ምናምን የሚያመላልስበት መንገድ በጋሪ ይስ በጋሪ ኳስ ደርድረው ወደ ብራዚሎች ጎል ውስጥ ይከቱታል ይያመላልሱ የብራዚል ተጫዋቾች ጎላቸው አጥገብ ሆነው ሳምባ ይጨፍራሉ እነዛ ያመላልሳሉ ይያመላልሱ ኳሶቹን ይደረድራሉ ጎል ውስጥ ምንድነው ሀፕን ያደረገው ምን ተፈጠረ?
እንግዲህ ብዙ ህዝቡ ከነሱ ብዙ እንደተበቀው ቃል በዛ ላይ የተከላካዩ የቲያጎ ሲልቫና የኔይማር አለመሰለፍ ያጫና አለ ፕላስ ጀርመን ነው ቡድኑ ደግሞ በዛ በ29 ደቂቃ 5 ለባዶ ሊታመን የሚችል አይደለም። እኔ ማንኛውም ቡድን ላይ እንደዚህ በ30 ደቂቃ ውስጥ በጣም ቃላቶች ያጥሩሃል። እንዲያው ድንገት ጨዋታውን ረፍዶብህ መጥተህ ቴሌቪዥን ያለው ብለህ እንዲያው በሆነ ምክንያት አርፍደ ወይ በትራንስፖርት ወይ በመናምን ቴሌቪዥን ከፍተህ አሁን 30ኛው ደቂቃ 5 ለባዶ የሚል ብታይ ምንድነው የምትገምተው? የድሮ ሰፈር ሆነ ታውቃለህ ጉዶችና አቅም የሌላቸው ሲጫወቱ አባል ስጠኝ ይባላል 5 ጎል ወይ 3 ጎል መናምን
ለዛ
ነው የሚመስል እንጂ
አምስት አይሰጥም አባንስ የሚሰጠው አንድ
ጎል ስለጫወቱ ስላለ ብራዚል ለጀርመንና አትፈጥም እቺም አሁን ነገሩን ነው ማለት እንደው እንደዚህ
ግን 7-1 ብቻ አይደለም ትናንትና 3-0 ነው የተጠናቀቀ በሁለት ጨዋታ 10 ጎል አስተናግደዋል ማለት ነው። እንግዲህ
የለለኩ
በትክክል ይሄ ነገር የሆነው አሁን በዘመናዊ እንትን ካየው በ2002 ያለም ዋንጫ ላይ ነው ሳውዲ አረቢያ በጀርመን 8 ለባዶ ተሸንፋለች። በአየርላንድ 3 ለ0 በካሜሩን 1 ለባዶ። እንግዲህ ከፍተኛው ጎል የተመዘገበው በዛ ጊዜ ነው። 12 ጎል ነው የገባባት ሳውዲ በ3 ጨዋታ። ብራዚል በ3 ጨዋታ 11 ጎል ነው። ኮሎምቢያ እንዳግብቶባታል ማለት የመጨረሻዎቹን 3 ነው ማለት። 3 ለ1 3 ለባዶ እንደገና 7 ለ1 ይሄን ስታይ 11 ጎል በ3 ጨዋታ ብራዚል ላይ ይሄ በታሪክ በዘመናዊ ጊዜ በነበረው እንትን እንግዲህ ድሮ ነው የምናውቀውኛ ዩጎስላቪያ ዛያርን 9-0 ሃንጋሪ ኮሪያን 9-0 እንደዚህ አሁን በ50ዎቹ በ74 ዓመት ብረ ምናምን የነበረ ነው። እንዲህ በዘመናዊ ጊዜ ከ2000 በኋላ ያለው እንግዲህ ከሳውዲ ቀጥሎ ያለው ከፍተኛ ጎል የተቆጠረባት ብራዚል ነች።
በነገራችን ላይ
ፖርቱጋል ባለፈው የዓለም ዋንጫ 7-0 አሸንፋለች ደቡብ ኮ ማን ነው ሰሜን ኮሪያ።
በነገራችን ላይ ዩጎዝላቪያ ዛይርን 9-0 ያልከው የዛን ጊዜ አሰልጣኙ የዛይር አሰልጣኝ ዩጎዝላቪያዊ ነበር። ሊሆን ይችላል ግን ኮ የብራዚል ቡድን ትናንትና ማየውት መቸለትም ማየውት ባዶ ጎል ካልሰጧቸው በስተቀር የሚያገቡ አይመስሉም። ጎል ምንድነው እኛ የምንለው ጎል የሚያገባ ጎል አግቢ የላቸውም ተጫዋች። ራሱ ማን ነው ኔይማር ቲፒካል ጎል አግቢ አይደለም፣ ግን እሱ ነው ጎል የሚያገባላቸው ነበር። ያውም እሱ ጎል ቲፒካል ይሄ ሴንተር ፎርዋርድ የሚሉት አይደለም፣
ትልቁ ሮናልዶ
አይደለም። አሁንማ ያላቸው እኔ ባዶ ጎልም ቢሰጧቸው የሚያገቡ ታይፖች አይደሉም እንኳን ተከላካይ አልፈው። እንዴት ብራዚል ይሄን ሁሉ እስከዛሬ ድረስ አሰልጣኙ ይሄን ሳይዘጋጅ አሁን ሁልክ የጎል አግቢ ሆኖ
ፍሬድ
ጎል አግቢ ሆኖ እንዴት ሊሆን ቻለ? አሰልጣኙ ምን ይሰራ ነበር እስከዛሬ?
እንግዲህ ይሄው አሰልጣኝ ነው እንግዲህ በ2002 ላይ የዓለም ዋንጫ እንዲያገኙ ያደረጋቸው እነ ሮናልዶ በነበሩበት ጊዜ። የብራዚል አጫዋት በአጠቃላይ እኮ የተቀየረው ከ94ቱ የአሜሪካ የዓለም ዋንጫ ጀምሮ ነው። የዓለም ሕዝብ ይወዳቸው የነበረው ምንድን ነው ብራዚሎችን የ82ቱ የ86 ብራዚሎች ያኔ የነበራቸው ጨዋታ ሕዝብ የሚረሳው አይደለም። ሳምባ ፉትቦል የሚባለው በጠቅላላ በዓለም ሕዝብ ባለ ስፖርት አፍቃሪ ዘንድ አእምሮ ውስጥ ያለ ቡድን ነው። ከ94 ጊዜ ጀምሮ ግን ምንድን ነው ውጤት ተኮር የሚል መጥተው ጨዋታቸውን ቀየሩ። ግን ሕዝቡ ምንድን ነው የሚለው ተጫውተን የዓለምን ህዝብ አስደስተን ዋንጫውን ባናገኝ ይሻላል፣ በጠባብ ውጤት ተከላክለን 1-0 አሸንፈን ዋንጫውን ከመናገኝ የሚል ነው። እንግዲህ እንደ ባህል የሚታወቁ ብራዚል ሳምባ ፉትቦል በሚባለው
ለምን ቀየሩት መኮንን? ይሄንን ሳምባ ፉትቦላቸውን ያጫዋች ሲስተማቸውን ለምን ቀየሩት? ወደ ውጭ ብዙ ተጫዋቾች እየሄዱ ያውሮፓን እንትን ስለቀሰሙን ነው ወይስ ምንድን ነው?
አንድ እሱም ሊሆን ይችላል። ሁለትም እንግዲህ ይሄ ጨዋታ ሲስተማቸውም ደግሞ እንግዲህ ሌሎቹም ይሄንን እየቀሰሙ በአፍሪካም ደረጃ ካየ ያው የብራዚል አይነት አጫዋት እየተባለ ያንን አይነት አካሄድም ስለሄዱ ያንንም ለመለወጥ በማሰብ ሊሆን ይችላል። እንግዲህ ወይ አሰልጣኞችም ታክቲክ ይሆናል እንዳልከውም በተለያዩ የአውሮፓ ክለቦችም ሲጫወቱ ያጫዋታቸው ተጽዕኖ አሳድሮባቸው ሊሆን ይችላል።
ሰዓቱን ለመሻማት ያህል እንግዲህ ብራዚል ላይ ተኮረና አስተናጋጅ ሀገር ስለነበረች ነው ዛሬ ያው የ2014ቱ የዓለም ዋንጫ በታላቅ ድምቀት ይጠናቀቃል። ጀርመንና አርጀንቲና የሚያደርጉት ፍልሚያ በታላቅ ጉጉት ይጠበቃል። በ2010 የደቡብ አፍሪካ ዓለም ዋንጫ በሩብ ፍጻሜ ሁለቱ ሀገሮች ተገናኝተው ጀርመን 4-0 አሸንፋለች የዛሬ 4 ዓመት አርጀንቲናን። አሁን አርጀንቲናውያን እንግዲህ የዛሬ በጣም የሚገርመው ሁለቱም ስኳድ የጀርመንም የአርጀንቲናም ኦልሞስት አልተቀየረም፣ ተመሳሳይ አርጀንቲና አሰልጣኝ ቀይሯል፣ ጀርመን አልቀየረም። እና እነዚህ ቡድኖች ኦልሞስት ተመሳሳይ ቡድን ነው የሚገናኙት። ያ እንደው ትልቅ ጫና አይፈጥርም መኮንን?
እሱ ብቻ ሳይሆን አርጀንቲና አሁን እንደምታውቀው ለመጨረሻ ጊዜ ካልተሳሳትኩ የዓለም ዋንጫን ያገኘችው 86 ላይ ነው ጀርመንን 3-2 አሸንፋ
በተከከል
በሜክሲኮ የዓለም ዋንጫ። በተመሳሳይ ደግሞ ጀርመን ለመጨረሻ ጊዜ የዓለም ዋንጫ ያገኘችው ከአራት ዓመት በኋላ በ1990 ነው
በ90
አርጀንቲናን ያሸነፈችው 1-0
በተከከል።
ስለዚህ ሁለቱ ቡድኖች ለሶስተኛ ጊዜ እንግዲህ አሁን ያደርጋሉ ማለት ነው፣ ያው ለፋይናል ማለት ነው። በፋይናል ደረጃ እንግዲህ ጀርመን በኳሱ ካየኸው በዘንድሮ የዓለም ዋንጫ ከተጀመረ ጀምሮ እስከ መጨረሻ እንግዲህ በአቋምም በጥሩም ጨዋታ እስከ ዛሬ ድረስ ጥሩ የተጫወቱት ጀርመኖች ነው። በጨዋታ ካየ እንግዲህ ጀርመን ያሸንፋል ወደሚለው ትሄዳለን። አርጀንቲና ያው ህዝቡ እንደተጠበቀው የስፖርት ተመልካች እንደተጠበቀው ብዙም ማራኪ ፉትቦል አላሳዩም። ወደ መጨረሻው ላይ ነው ብዙ ጊዜ በመከላከል ላይ ተቆረና ያው በእነ ሜሲ በሚያደርጉት ሜሲ በግል በሚያደርገው ነው በአብዛኛው ለዚህ የበቁትና የዛሬው በጣም አስቸጋሪ ውድድር ነው የሚሆነው። ያው አርጀንቲና በመከላከል ላይ ያተኮረ ጨዋታ ይጫወታሉ ተብሎ ነው የሚጠበቀው። ያው ለሜሲ ሲባል አርጀንቲና ቢበላ ይባላል። እንግዲህ ለጨዋታው ደግሞ ሲባል ጀርመኖች በደንብ ተጫውተዋል። እስከዛሬ ድረስ በላቲን አሜሪካ በተዘጋጀው ውድድር አውሮፓውያኖች በልተው አቁሙ ዋንጫ። እንግዲህ ጀርመን ከበላ ለመጀመሪያ ጊዜ ነው የሚሆነው ማለት ነው። በአንጻሩ ደግሞ ሜሲ ብዙ ስም ነው ያለው። ቻምፒየንስ ሊግ አሸንፈዋል። የዓለም ኮከብ ብዙ ጊዜ ሆኗል። እንግዲህ ከነ ፔሌና ከነ ማራዶና ጋር ለመስተካከል የዓለም ዋንጫ ግድ ማግኘት አለበት። ዛሬ ካላገኘ እንግዲህ የዛሬ 4 አመት የሜሲ አቋም የት ነው የሚለውም ጥያቄ ምልክት ውስጥ ይከታል። አብዛኛው ደግሞ የብራዚል ህዝብ ዛሬ ጀርመንን ነው የሚደግፈው። ምክንያቱም በሜዳ ይሄ ሁሉ ነገር ደርሶባቸው እንግዲህ የሮናልዶን ጎል በሜዳቸው ተቀምጠው 7-1 ተሸንፈው አርጀንቲና ደግሞ እዛ ቦታ ተቃውሞያቸው ነው። አርጀንቲና ማለት በጣም የሚጠሉት በሜዳቸው ላይ ማራካኛ ላይ ከበላባቸው ደግሞ የባሰ በቃ አንገት የሚደፉበት ነውና ጀርመንን ነው እንደደግፈው ብሎ አብዛኛው ህዝብ እንግዲህ
መልበሻ ክፍል ውስጥ አርጀንቲናውያን በቀደም አሸንፈው ሆላንድን መልበሻ ክፍል ውስጥ ሲጨፍሩ አንድ እንት ላይ ወጥቶ አንጀት ልክኝ እንደኛ ባኛ ሀገር አንጀቴን በላሽው ሆላንድን እኮ አይደለም ብራዚል አንጀቴን በላሽው ነበር
በላሽው አንጀቴን በላሽው።
ስለሌሎች ቡድኖች አንድም ነገር አይሉም። ስለብራዚል ብቻ ነው በቃ የሆነ ነገር ያለውና ጭራሽ አሳረረዋቸው።
መኮንን ማን ያሸንፋል ነው የምትለው አንተ?
እንደ ጨዋታ ቆነ እንግዲህ ከጀምሮ እስካሁን ባለው ሁኔታ ጀርመን በደንብ ተጫውቷል። እኔ ጀርመን ያሸንፋል ነው ብለው በኳስ ሆነ ፕላስ የሜሲ ደግሞ ደጋፊም ስለሆንኩኝ እንደው ሜሲ ይሄንን ዋንጫ አግኝቶም ስሙ ከነ ማራዶናና ከነ ፔሌ ጋር እንደው ቢስተካከልም የሚል አለኝ። ግን ጀርመን ያሸንፋል ነው ብለው
እኔ ደግሞ ከዚህ በፊትም ብያለሁ። ማንም ይጋጠም ዩጎዝላቪያ ለመርኩት እናነጋገር ነው ማንም ይጫወት መጨረሻ ላይ ጀርመን ነው ይዞም ይሄደው እንደዚህ ነው የሚሉት ሲያሾፉ ገባ። ምክንያቱም 90 ደቂቃ ነው የሚሮጡ ማሽኖች ናቸው ነው የሚሏቸው ማሽን። ግን ጨዋታ ስለምወድ እግር ኳስን ሜሲ አሸነፉም አላሸነፉም ሜሲ ኳስ ይዞ አብዶ ሲሰራ ማየት ፈልጋለሁ። እንደሆላንድ ኢንጆይ ለማድረግ ስለምፈልግ
ከሆላንድ ጋር ጭራሽ አላፈናፈኑትም። በእርግጥ እስከዛ ነው የነበረው አቋም በጣም ጥሩ የሚባል ነበር። የዛን ቀን እንግዲህ አሰልጣኙም ታክቲኩም ይሁን ሜዳም አላገኘም ብዙ መጫወቻም አላገኘም። እንግዲህ ዛሬም እንዳይሆነው የሚሆነው ማለት ነው።
የኔን ግምት ልንገርህ ሜሲ ዛሬ እድል ይኖረዋል ብዬ ነው የምገምተው። ምክንያቱም ጀርመኖች ግዙፎች ናቸው ትልልቆች ናቸው ሎንግ ሳም ስዊድን ይሄ ቀስ ምንድነው ፈጣኖች አይደሉም ብዬ ነው ገምተውና ጊዜ ይኖረዋል ብዬ ምገምተው። ለማንኛውም እንግዲህ ያሸንፍኛ ምን አገባን ጨዋታውን እንጂ መልካም እግር ኳስ እንመኛለን።
አመሰግናለሁ። ለእናንተም እንግዲህ መልካም እሁድና መልካም እግር ኳስ ጊዜ።
ኦኬ ማኩ
እንግዲህ አድማጮቻችን ለዛሬ የነበሩን ፕሮግራሞች እነዚህን ይመስሉ ነበር። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ የምንሰናበታችሁ እኔ አህመድ
ግሮ
ሙሉጌታና ዮሴፍ ነን። ጤና ይስጥልን። እስከ ሳምንት መልካም ሳምንት። ሄጂና ሄጂና ሄጅ ኦላ ኦላ አላ